ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥቅምት 1 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ጥቅምት 1 ቀን 678 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? በቅድሚያ ዜና በማስከተልም የዕለቱን የፍኖተ ዴሞክራሲ ሐተታ እናሰማለን። በመጨረሻም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ ለሰላም ዴሞክራሲያ የመስከረም ወር 2012 ተመን አሰምተን ክፍል 1 ዝግጅታችን ይጠናቀቃል።
በምስራቅ ወለጋ ዞን ኪረሙ ወረዳ ሐሮ አዲስ ዓለም ቀበሌ እሁድ መስከረም 30 ቀን ከቀኑ 8 ሰዓት ጀምሮ የኦነግ ሸኔ አሸባሪ ቡድን በአካባቢው ነዋሪ በሆኑ የአማራ ተወላጆች ላይ ባካሄደው ጥቃት በርካታ ሰዎች የተገደሉ መሆናቸው ታውቋል። የሟቾቹ ቁጥር በሆነ ወቅት በዝርዝር ባይታወቅም ከተገደሉት መካከል የአራት ሰዎች አስክሬን ተለይቶ መታወቁና ሌሎችም 6 ሰዎች የቆሰሉ መሆናቸው ተነግሯል። በኦነግ ሸኔ ጥቃት የተፈጸመባቸው ነዋሪዎች በተደጋጋሚ የደረሱልን ጥሪ ቢያሰሙም እስካሁን ድረስ አንድም የአካባቢውም ሆነ የፌደራል የጸጥታ አካል ያልደረሰላቸው መሆኑ ታውቋል። በወለጋ የአማራ ተወላጆች የተፈጸመ ያለው ጥቃት በአሸባሪ ኦነግ ቡድን ብቻ ሳይሆን በኮሎኔሉ አገዛዝ ድጋፍና ተባባሪነትም መሆኑን በተደጋጋሚ ተነግሯል። በኢትዮጵያ የኮቪድ-19 ስርጭት በጣም አሳሳቢ ደረጃ ላይ መድረሱን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቋል። ከጥቂት ቀናት ወዲህ በበሽታ የሚያዙ በጽኑ የሚታመሙና በበሽታ የሚሞቱ ሰዎች ቁጥር ከጊዜ ወደ ጊዜ በከፍተኛ መጠን እየጨመረ መምጣቱን ተገልጿል። በተለያዩ አገሪቱ በኮቪድ ምክንያት የሚያዙም ሆነ የሚሞተው በርካታ ቁጥር ያለው ዜጋ የማይመዘገብ መሆኑ ሲታወቅ ቁጥሩን ለማወቅ እንደሚያስቸግር ባለሙያዎች ይናገራሉ። በጤና ሚኒስቴር የሚመዘገበው ቁጥር ባለፈው ሳምንት ውስጥ ወደ 308 የጠጋ መሆኑና ይህም እስካሁን ከተመዘገበው ቁጥር ከፍተኛ እንደሆነ ተገልጿል። እስካሁን የተመዘገበው የሟቾች ጠቅላላ ቁጥር ከ6000 በላይ ሆኗል። በሚሞተው ሰው ቁጥር ብዛት በአሁኑ ወቅት ኢትዮጵያ ከአፍሪካ በሁለተኛ ደረጃ ላይ ትገኛለች። ሪስክ ቻሪቲ የተባለው የጣሊያን መንግስታዊ ያልሆነ ድርጅት በሜዲትራኒያን ባህር ህይወታቸው አደጋ ላይ የነበሩ 59 ሰዎች ከሞት የታደገ መሆኑን አስታውቋል። ህይወታቸው ከተረፈው መካከል ኢትዮጵያውያን እንዲሁም የሶማሊያ፣ የሱዳን እና የኤርትራ ዜጎች እንደሚገኙባቸው ተነግሯል። ስደተኞቹ በእንጨት በተሰራ ጀልባ ተጭነው ዞራ ከተባለው የሊቢያ ወደብ ወደ ጣሊያን ሲያመሩ የነበሩ መሆናቸው በባህር ላይ በተነሳ አውሎ ነፋስ ጀልባዋ ተገልብጣ ህይወታቸው አደጋ ውስጥ ወድቆ እንደነበር ድርጅቱ በመግለጫው አስተዋውቋል። ከኢትዮጵያና ከሌሎች የአፍሪካ ሀገሮች በልዩ ልዩ ምክንያት ሀገራቸውን ለቀው የወጡ የሚወጡ የሜዲትራኒያን ባህር አቋርጠው ወደ አውሮፓ ለመሻገር ሲሞክሩ በባህር ላይ በሚገጥማቸው አደጋ በርካታዎቹ ህይወታቸው ማጣታቸው በተደጋጋሚ ተዘግቧል። ባለፉት 10 ወራት ብቻ 480 የሚሆኑ ሰዎች ሜዲትራኒያን ባህር ላይ ህይወታቸው ማጣታቸውን የተባበሩት መንግስታት ድርጅት መረጃ ይገልጻል። ለአለፉት 3 ሳምንታት የፖርት ሱዳን ወደብ በበጃ ጎሳዎች በመዘጋቱ ምክንያት በካርቱም ከፍተኛ የሆነ የነዳጅና የዳቦ እጥረት ማጋጠሙ ታወቀ። ከፖርት ሱዳን ወደ አገሪቱ ማዕከል ካርቱምና ሌሎችም ከተሞች የሚደረገው የትራንስፖርት አገልግሎት የተቋረጠ ሲሆን ይህም በአገሪቱ ኢኮኖሚ ላይ ከፍተኛ ውጥረት እየፈጠረ ይገኛል። በሱዳን የሽግግር መንግስት ውስጥ የሚገኙት የወታደራዊና የሲቪል የሽግግር ባለስልጣኖች እርስ በርሳቸው እየተነካከሱና እየተነጃጀሉ ሲሆን በመካከላቸውም የሰፈነው ውጥረት አገሪቱን ድብጥብጥ ሊዳርግ እንደሚችል ብዙዎች ስጋታቸውን ይገልጻሉ። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። ያርመከ ጀምሮ አውደኛ የሯ በሰጋው አለቀም ለሲበላይ ለፋ የሰው ማንነቱ ሁሉም ባገር ያምራል በተወለደበት ሰው ባለው ይኮራል።
ማነው ኢትዮጵያዊ? ማነውስ ከሃዲ? ባጼው ዘመን ማነው ኢትዮጵያዊ በሚል ርዕስ ገንቢ ግጥም የገጠመ ተማሪ ነበር። አንድነትን የሚደግፍና ኋላቀር ስርዓቱንም የሚተችም ነበር። ያኔ ሆኖ ቀረና ኢትዮጵያዊ ነኝ ያለው የምሁር ጠቦ ጠቦ የኦነግ አንዱ መስራች ከመሆኑ ባሻገር በጥበቱም የዘንድሮዎቹ ጋቢሳና ሽመልሶች ወላጅ አባት ሊባልም በቃ። ኢትዮጵያዊነቱን ክዶ ጣሊያን ኦሮሞን በቀኝ ግዛትነት ቢይዘው ምንኛ ባማረ ነበር የሚል የለየለት ጸረ አማራ ጸረ ኢትዮጵያ ግለሰብ ሆነ። ቀደም ተከብሮ የኖረው ተኖ የተናቀ ከርካሳ ሞር የሚባልም ሆነ። በፈረንጅ ቀኝ መገዛትን አቀንቃኝ መጽሐፉም አንባቢያ ቶ እንደቀረ ሁሉም ታዝቧል። ይህን የታሪክ አተላ ያነሳነው ቁም ነገር ኖሮ ሳይሆን መንከራከሱና ውድቀቱ የብዙዎችን የታሪክ ዝቅጠት ተቋሚ በመሆኑ ነው። ተራማጅነን ግራ ክንፍነን ይሉ የነበሩ የትግራይ ተወላጆች ዛሬ ከወያኔ በላይ ወይነውና ጸረ ኢትዮጵያ ሆነው እየታዘብናቸው ነው። ተራማጅነን ይሉ የነበሩት ሌሎችም ጭቁኑን ህዝብ ክደው ለጨቋኞች መሳሪያና ጠበቃ ሆነው ተሰልፈዋል። ትላንት ላንድ ዴሞክራሲያዊ ኢትዮጵያ እንዋደቃለን ሲሉ የነበሩ አስመሳዮችም ዛሬ ሐፍረት የሉንታን በጥሬው ሰልቀጠው የኮሎኔሉ ምንጣፍ ሲሆኑ እየታዘብናቸው ነው። የታሪክ ጎማ እንደዳምጠው ብዙውን ደፍጥጦ የሚሄድ ነው። ሰው በአላማው በአቋሙ መጽናት ከብዶታል። ከሀገር በላይና በፊት የራሱን ክርስትና ተቀም አስቀድሞ ይገኛል። ክህደትና ባንዳነት ደምቋል። ሰልፍ በክብር የሀገር ሰንደቅ ስር ሳይሆን የዘረኛን ቡትቶ በሚያውለበልብ መሆኑን እያየንም ነው። መንግስት በሌለበት ጸረ ህዝቡን አገዛዝ መንግስት ብለው የሚጠሩ የሚማጸኑ በስተዋል። የማን የምን መንግስት? መንግስት በህዝብ ነጻ ምርጫናውን ታሚመሰረትና ህዝብን የሚያገለግል ተቋም ነው። በህዝብ ላይ በኃይል የተጫነ ሊሆን አይችልም አይገባውም። ህዝብን እየፈጀ ያለ አረመኔያዊ ቡድን መንግስት ተብሎ ሊጠራም አይገባውም። አውቶስፎድና ጭበርብሮ ምርጫ አካሄድኩ በሚል መንግስት በሉኝ ቢልም ሰሚና አድማጭ ሊኖረው የሚገባ አይደለምም አይሆንምም። የኮሎኔሉን ምርጫ ትላንት ከትላንት ወዲያ የወያኔ ተቃዋሚ ሆና የነበረችው የዛሬ ማፈሪያ ሽፋን ብትሰጠውም ጋዊነትም ሆነ ህዝባዊ ጠረንም ልትነሰንስበት አትችልም አልቻለችምም። ህዝባችን መከራው ያነሰ ይመስል በማንነቱ የተነሳ ፍጅት እየተካሄደበት ነው። ለተቃጠለ አጣዬ ሁለት ጊዜ መልሶ ማቋቋሚያ ገንዘብን፣ ለልጅ ትምህርት ምረቃ፣ ለጋብቻ ፈንጠዝያ ወዘተ በሚል ተልካሻ ምክንያት ሲያጠፉም ታዝበናል። ለወገኑ የማይቆረቆር ዜጋ ኢትዮጵያዊ ሊባል አይችልም አይገባውም። አስከሬን ከምሮ የሚያቃጥል አውሬ መቼም ቢሆን መች ኢትዮጵያዊ ተብሎ ሊጠራ አይገባውም። ወገኑ ሲፈጅ ለገዳዩ አፈቀላጤ የሚሆን ፍጡር ኢትዮጵያዊ ሊባል ከቶም አይገባውም። በራሽ ከላሽና በካዮች ፈልተዋል። አገዛዙ ምሰሶው ቅጥፈት ነው፣ የነፍሱ ቀኝት ውሸት ነው። ወራዳዎች በሸዋ ህዝብ ላይ በገዥነት በተሰየሙበት ሁኔታ ህብረተሰቡ ከላይ እስከታች በከንቶችና ቀለቢሶች ቢዘፈቅ የሚያስገርም አይሆንም። የሚስፋፋው ባህል የገዢው ክፍል ባህል ነው። ይህ ደግሞ ዘረኝነት፣ ጦርነት፣ ቀፍቃፊነት፣ አውሬነት፣ ውሸታምና ቀሌታምነት ነው። የህዝብ ንቀት ደግሞ የገለማ ጠባያቸው ዋና መከሰቻ ነው። ህዝብ በግርግር ድጋፍ ሲሰጣቸውም ስላዩ አጋድመን ብናርደውም ለነገሩ እያረዱን ነው አይገባውም ከሚል ድምዳሜ ይደርሳሉ። ይሉኝታን በደፈረሰው ሀቀቅለው በልተዋልና ሰው ምን ይለናል ብልጭም አትልባቸውም። የቆርጦ ቀጥሎች አገዛዝ ማርከሻው ሀቅ ብቻ ነው። የሚያስጓራቸው ሀቅ ነው። ለአባይ ግድብ ችግርም መፍትሄውን አግኝተዋል። የሚገነባበት ቦታ አጉባ በጥቅሉ የኦሮሚያ ግዛት ተብሏል። የግድቡ ኃላፊም በሚል የኮሎኔሉ ብሔር ተወላጅ ከሙሉ ስልጣን ጋር ተሹሟል። በአማራው ላይ አስተቃቂ ፍጅት ተካሄደ በሚል ዘገባ ሳይሰማም ዘግየት ስላለ በቅርቡ ያረመኔው የቄሮ መንጋን የፍጅት ጥቃት መጠበቅ ተገቢ ይሆናል። ሁለንተናቸውን የሚነዝራቸው ጸረ አማራነት፣ ጸረ ኢትዮጵያዊነት ነው። ይህን ስሜት አሜሪካም ኮሎኔሉ ከነመንጋውና ወያኔ የሚጋሩታል። ኮሎኔሉ የሚሰራ ታንክን በየቦታው ለወያኔ ጥሎ የሸሸው ማንን ለማስታጠቅ እንደሆነ ምስጢር አልሆነም። ወያኔ ጋር ጠፉ የተባሉት እህል ማጓጓዣዎችስ? ወያኔ ገዛት የሲኤንኤን ጋዜጠኛ አይናውጣ ቅብጥርጥርስ ምንን ያመለክታል? የኮሎኔሉስ የቅርብ አማካሪዎች የአሜሪካ ቅጥረኞች አይደሉምን? ወፈ ገዝቶች በነቂስ ተፈልገው ለሹመት የበቁትስ በምን ማጠየቂያ ነው? ከዚህ ሁሉ በስተጀርባ ደግሞ በምጸት ትዝብት ማስፈር የምንገደደው ወያኔ ከነጭፍሮቹ ምንኛ ኢሃባን እንደሚጠላ ነው። ከ27 ዓመታት በላይ ወያኔነትን ሲጋት ያደገው ኮሎኔል ባንጃ ለመጠቀምና ኢሃፓ ደገፈኝ ብሎ ለማወናበድ ቢጠቀምባቸውም የዚህ አንጃ መሪንን ያሉትን አንዴም በአካል ሳያገኛቸው ከርመው ቦታ ሲደላደሉም ለአብንና ኢዜማ አይነት መጋዦች በርጩማ ሲሰጡ አንጃውን የቢሮ ኃላፊነትም ቢሆን ሲያምርህ ይቅር ብለው ወሽመጡን ቆርጠውታል። ፈገግ ብንል ሲያንስ ነው። አንጃ ባንዳና ከሃዲን ህዝብ ይፋረዳቸዋል። የህዝብ ትግል ኢትዮጵያን ያድናል። Just my cellar, you never thought. እናቴ አልተውሽም እማማ የኔ እናት አድምጪኝ ድንገርሽ እኔ የምወድሽ እኔ የማፈቅርሽ ደልቶኝ ተመችቶኝ ኖሮኝ እንዳይመስልሽ አዎ ተጠምቻለሁ በጣም ርቦኛል አዎ ተበድያለሁ ጭቆና መሮኛል ግፋን ገፍክፎኛል ርሳት ገርፎኛል ችጋር ጠንቶብኛል ማሰብ ማሰላሰል ቅንጦት ሆኖብኛል መናገር መተንፈስ በግፍ ያስመታኛል ያስደበድበኛል ፍርደገም ድልዳኛ ወህኒ ያስጥለኛል ያምባገነን ጥይት አካሌን ያሰኛል ማየልን ገርሽ እጅጉን አሞኛል መኖር አስጠልቶ ሞቴን ያስመኝኛል ግን ይሁን ላለው አሰላስልና ከኔ ምቾት ይልቅ አንቺን አስብና አሁንም ልቸገር አሁንም ልጎዳ በኔ ያልፍ እንደሆን የዘመናት ዕዳ በኔ ያልፍ እንደሆን ክፉ ነገር ሁሉ ይጥናብኝ ስቃዩ ይጥናብኝ በደሉ ምክንያቱም እማማ ቃል ተገባብተናል እንዳንከዳዳ ምን ችግር ቢቆላል ምን ቢጠብሰን ፍዳ ከተወለደ ተላልፎ በኔ ላይ ያረፈ በለም ለሙመስክሽ በደም የተጣፈ አዎ ቃላለኝ ቃላለሽ ላትከጂኝ ላትከዳሽ ላትተይኝ ላልተውሽ በረሃብ በችጋር አንጀቴ ተጣጥፎ ምን ብዋረድ እንኳ ክብሬ ሁሉ ረግፎ አያት ከቅድማያት ባደራ ያወረስኩት ቃል አለኝ ማልተወው በልቤ ያኖርኩት እናቴ አልተውሽም ገለው ለሚበሉሽ አካልሽን ቆራርሰው ለጅብ ለሚሰጡሽ መቼም አልጠላሽም የኔ ማማ ኢትዮጵያ የአውሬ ቤት ብትሆኝም የጅቦች መራቢያ ከሆድሽ የወጡት ጡት ነካሽ ልጆችሽ ስምሽን ሲያጎድፉ አካልሽን ሲቆርሱሽ አይኔ ያየው ቆሜ በህይወት ከመኖር ይሻለኛል ለኔስ ድፍት ብዬ ብቀር። አዎ እኔ ልደፋ ስምሽ ከሚጠፋ፣ እኔ ልበልፈስስ ያንቺ አካል ከሚፈርስ። አዎ እኔ ልሰንጠቅ የኔ አካል ይቆረስ፣ ባንቺ ግን አገሬ አንዳች ክፉ እንዳይደርስ። ባንቺ ግን ኢትዮጵያ ክፉ ከምሰማ፣ የኔ ጆሮ ይቆረጥ የኔ ጆሮ ይድማ። የኔ አይን ይጓጎጥ ጨለማ ይውረሰኝ፣ ስትፈርሺ ስትጠፊ በቁም ከሚያሳየኝ። አንደበቴ ይዘጋ ልደፈን ልደንቁር፣ አንቺ ሞት ስትሞቺ ከመሆን ምስክር። የኔማማ ኢትዮጵያ ውድ እናት አገሬ፣ አንቺን በመውደዴ አንቺን በማፍቀሬ፣ እድሜን በሙሉ ሲተፋብኝ ኖሬ፣ ግና ይህም ሆኖ አልቀነሰም ፍቅሬ። ማማ የኔ እናት ፍቅርሽ መች ይሽራል፣ እልፍ አእላፍ ዓመት ዘመን ይሻገራል፣ ሞት እንኳ አይገታውም ዘላለም ይኖራል። መስሏቸው ነበረ እነሱስ የተውኩሽ፣ ተበደልኩኝ ብዬ አንቺን የምጣላሽ። ሰው እናቱን ጠልቶ ከልቡ ተጣልቶ ወዴት ይሰደዳል የት ይሄዳል ሸሽቶ? ቤቴ ልሙት እንጂ ያው እንደ ልማዴ፣ እዚህም እዚያም ሞት ነው አይቀርም መሄዴ። ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን። አርባ አምስት ቁጥር አንድ በሽግግር ሂደት እንታደግ። ኢትዮጵያዊነት የረጅም ዘመን ባለ ታሪክነት፣ የጀግንነት፣ የልበ ሙሉነት፣ አብሮ የመኖር፣ የነጻነት ወዘተ መገለጫ ሲሆን ከሁሉም በላይ ደግሞ ኢትዮጵያዊነት ለአገር ታዳጊነት፣ ለወገን ተቆርቋሪነት፣ ለፍትህ መቆም፣ ለነጻነት መስዋዕት መሆን፣ ባህላዊና ቁሳዊ ቅርስን ማቆየት ማለት ጭምር ነው። ይህ ማንነትም ነው በዓለም ታሪክ ኢትዮጵያዊነት የነጻነት ቀንዲልና የአይበገሪነት መገለጫ ሆኖ እንዲታይ ያደረገው። ኢትዮጵያውያን የሚታወቁት ሉዓላዊነታቸውን ለመድፈር፣ ነጻነታቸውንና ክብራቸውን ለመግፈፍ በቃጡ የውጭ ወራሪዎች ላይ ብቻ ሳይሆን በአገራቸው ያገዛዝ ስርዓቶች ላይም ጭቆናና በደልን፣ ግፍና ኢፍትሃዊነትን ጸንተው በመታገላቸው ጭምር ነው። ከላይ የገለጽነው የኢትዮጵያዊ ወኔና የትግል ስሜት ከጀግኖች እናቶችና አባቶች በመተላለፉ የአገርና የወገንን ፍቅር የተረዱ ለውጥ ፈላጊ የሆኑ የዘመኑ ወጣት አርበኞች የሚወዷትን እናት አገራቸውን ኢትዮጵያን ከውጭ ወራሪዎች ለመታደግ በዱር በገደሉ በመዋደቅ አጥንታቸውን ከስክሰው ደማቸውንም አፍስሰው አርበኝነታቸውን አስመስክረው ሉዓላዊት የሆነች አገር ለትውልድ አሻግረዋል። የፋሽስት ጣሊያን ወረራ ካከተመ ከ1933 ዓመተ ምህረት በኋላ የነበረው በተለይም ዘመናዊ ትምህርትን ለመቅሰም እድል ያገኘው አገር ወዳድ ወጣት ትውልድ ለፍትህ ከነበረው የጠለቀ ግንዛቤና ፍላጎት የተነሳ ያገሩና የወገኑ ችግርና ብሶት እጅግ ያሳስበውና ባፍላ ወጣትነት ዘመኑ ዘላቂ መፍትሄ ለመሻት የተለያየ ትግልን በመጠቀም እንቅስቃሴ ሲያደርግ የነበረ ፍትህና ፋቂ ትውልድ ነበር። የ1950ዎቹ የነ ገርማሜና ጀነራል መንግስቱ ንዋይ የመፈቀለ መንግስት ሙከራ የኤርትራ ነጻ አውጪ ግንባር መቋቋም የመጫነቱ ለማንቅስቃሴ በጎጃም የነበረው የገበሬዎች አመጽ የወቅቱን የህዝብ ብሶት በተለያየ መልክ የሚያሳዩ ነበሩ። በአርሶአደሩ ላይ የተጫነው የመሬት ግብር አለመጠን መጨመር፣ ግብሩን መክፈል የተሳነው አርሶአደር መሬቱን መነጠቁና በ1955 ዓ.ም በተካሄደ የመሬት መለካት አዲስ ህግ መውጣቱ እየተብላላና እየተቀጣጠለ ለሚሄደው ብሶት ተጨማሪ ምክንያቶች ነበሩ። የጎጃም የባሌና የሲዳሞ አርሶአደሮች አመጽን ለመግታት በወቅቱ የተወሰደው ወታደራዊ የኃይል እርምጃ የህዝቡ ትግል ይበልጥ እንዲቀጣጠል ምክንያት መሆኑ አልቀረም። የሥርዓቱ አገልጋይና ጠባቂ ሆኖ የተደራጀው ወታደርም ሕይወቱ ከጊዜ ወደ ጊዜ እየከፋና እየመረረ ሄደ። በወቅቱ በመላ አገሪቱ ውስጥ ይታይ የነበረው ግፍና በደል ከልክ በላይ መግዘፍ፣ በላብ አደሮችና በተማሪዎች ተቃውሞ ከፍተኛ የውጥረት ዘመን ሆነው መደምደማቸው አገሪቱ የአዲስ ሥርዓት የለውጥ ጽንስ መቋጠሯን ያበሰረበት ሁኔታ እንደነበር መገንዘብ ይቻላል። የሥርዓቱ አገልጋይና ጠባቂ ሆኖ የተደራጀው ወታደርም ሕይወቱ ከጊዜ ወደ ጊዜ እየከፋና እየመረረ ሄደ። በወቅቱ በመላ አገሪቱ ውስጥ ይታይ የነበረው ግፍና በደል ከልክ በላይ መግዘፍ፣ በላብ አደሮችና በተማሪዎች ተቃውሞ ከፍተኛ የውጥረት ዘመን ሆነው መደምደማቸው አገሪቱ የአዲስ ሥርዓት የለውጥ ጽንስ መቋጠሯን ያበሰረበት ሁኔታ እንደነበር መገንዘብ ይቻላል። በወቅቱ ተደራጅተው ይካሄዱ ከነበሩት የትጥቅ ትግልና የአርሶ አደሮች አመጽ እንቅስቃሴዎች ሌላ ከ1950ዎቹ አጋማሽ ጀምሮ በከተማም የሲቪል እንቅስቃሴዎች ተጠናክረው ነበር። በእነዚህ እንቅስቃሴዎች ውስጥ ተሳታፊዎች የነበሩት ያነሷቸው ጥያቄዎች በአብዛኛው ያጠነጥኑ የነበሩት በመብትና በኑሮ ውድነት ላይ ያተኮሩ ነበሩ። የአየር መንገድ አድማ በ1959ና በ1960 ዓ.ም የተደረገው የአውቶቡስ ሹፌሮችና የማስተማሪያ ቤት ሰራተኞች አድማ እንዲሁም በ1965 ዓ.ም የተካሄደውን የባንክ ሰራተኞችን አድማ ለአብነት መጥቀስ ይቻላል። ከታሳሱ መፈንቅለ መንግስት እንቅስቃሴ በኋላ የተከተለው የ1960ዎቹ ወጣት ትውልድ ለኢትዮጵያ አንድነትና ሉዓላዊነት ተጠብቆ መቆየት፣ ቀናይ ፍትህና ፋቂ አምባገነን ገዢዎችን ተቃዋሚና ተሟጋች እንዲሁም ለውጥ ፈላጊ ለመሆኑ የትግል ታሪኩና ተግባሩ ምስክር ናቸው። የዚያ ትውልድ የተማረ ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል ባንክሮ መጠየቅ እየጀመረ የአገሩን የቅርብና የሩቅ ሁኔታዎች ለመረዳት የአካባቢውንና የአፍሪካን ሰፋ አድርጎም የዓለም አቀፉን ተጨባጭ ሁኔታ ለማየት የሞከረ መሠረታዊ የሰው ልጅ መብቶችንና ፍላጎቶችን በውል የተረዳ ትውልድ ነበር። ያ ትውልድ ዕድሜውና ዕውቀቱ በፈቀደለት ደረጃ ከመመራመር አልፎ ዕውቀትና አቅሙ የፈቀደለትን ሁሉ ለማገናዘብ ተገቢውንም ትምህርት ለመቅሰምና በአግባቡም ለመፍታት ይቻላል የሚል ተስማሚ ንድፈ ሐሳባዊ መመሪያ ለማግኘትና የሚወዳት አገሩን ወደ ተሻለ ደረጃ ለማድረስ ቅን በሆነ አእምሮ የሚችለውን ሁሉ ለማድረግ ከልቡ ጥሯል። ለአገሩና ለሚወደው ሕዝብ ሲልም መከፈል የሚገባውን የሕይወት መሥዋዕትነትም ከፍሏል። የአገር ወዳድ ትውልድ አገሪቱን ለውጭ ባለሀብቶችና ጎጂ ተልእኮ ለነበራቸው ባዕዳን ሚስዮናውያን ሚሽነሪዎች በሯን በርግዶ ሕዝቧን ለብዝበዛ ደህንነቷን ለአደጋ ያጋለጠ ኋላ ቀር ሥርዓትንና እንዲሁም በዓለም አቀፍ ደረጃም ተስፋፍቶ የሰው ልጅ እኩልነትንና መሠረታዊ የሰብአዊ መብትን በመጻረር ብዝበዛ ያካሄድ የነበረውን የቅኝ አገዛዝ አጥብቆ ሲቃወምና ሲታገልም የነበረ ብርቅዬ ትውልድ ነበር። በወቅቱ በመላ አገሪቷ የተዛባ ፍትህ፣ ዝቅተኛ የትምህርትና የጤና አገልግሎት፣ የተስፋፋ ሥራ አጥነት መስፈናቸውን ተገንዝቦ የዜጎችን መብትና ጥቅም ለማስከበርና በእኩልነት ላይ የተመሰረተ አገራዊ አንድነትን ለማጠንከር ማህበራዊ ፍትህን ለማስገኘት ፈጣን ኢኮኖሚያዊና የቴክኖሎጂ እድገት ለማምጣት ትልቅ አገራዊ ራዕይ አንግቦ ብሩህ ተስፋን ሰንቆ ተሰባስቧል ተደራጅቷል ለትግልም ተሰልፏል። ይህ ለውጥ ፈላጊ የህብረተሰብ ክፍል ነው። እነዚህን ከላይ የጠቀስናቸውና ሌሎችንም ክቡር ዓላማዎች ከግባቸው ለማድረስ በፖለቲካ ድርጅት መልክ ተደራጅቶ ህዝባዊ የለውጥ እንቅስቃሴን በህዝብ ውስጥ ለማድረግ በቅድሚያ የኢትዮጵያ ህዝቦች አንድነት ድርጅት ኢህአድ በኋላም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የሚል ስያሜ ያገኘውን በአገሪቱ ታሪክ የመጀመሪያውን ዘመናዊ የፖለቲካ ፓርቲ በሚያዝያ ወር 1964 ዓ.ም ምረት የመሰረተው ኢህአፓ የተመሰረተው በወቅቱ አገሪቱ የነበረችበት ነባራዊ ሁኔታ መሰረታዊ ለውጥን ግድ በማለቱና ይህን ትግል ሲመራ የሚችል ዘመናዊ የፖለቲካ ፓርቲ መመስረት አስፈላጊ ግዴታ በመሆኑ ነበር። የፓርቲው መስራቾች ፓርቲውን የመሰረቱት ፓርቲ ያስፈልገናል በሚል ግልብ ስሜት ተነሳስተው ሳይሆን በኢትዮጵያ ለውጥን ጠያቂ የሆነ አብዮታዊ ሁኔታ መኖሩንና ይህንንም የሚመራ ተራማጅ የፖለቲካ ፓርቲ አስፈላጊ መሆኑን አስቀድመው በመረዳታቸውና በማየታቸውም ነበር። በየካቲት 1966 ህዝባዊ አብዮት ይከሰታል የሚል ትንቢት ባይኖርም የፓርቲው መስራቾች እየጨመረ የነበረውን የህዝብ ብሶትና በአጠቃላይም የኢትዮጵያን ተጨባጭ ሁኔታ በተገቢው መንገድ ተገንዝበው መጪው ሁኔታ ምን ጠያቂ ሊሆን እንደሚችል አስቀድመው ማየት የቻሉ ነበሩ። በሌላ በኩል ደግሞ ለኢትዮጵያ አብዮታዊ ሁኔታም ሆነ የተባለውን ፓርቲ ለመመስረት የሚያበቃ ሁኔታ የለም ያሉና በኋላ ደርግን የተቀላቀሉት ክፍሎችም ሁኔታዎችን በተገቢው መመርመር የተሳናቸው ከዛን ጊዜ ጀምሮ ነበር ማለት ይቻላል። ፓርቲው ተመስርቶ እንቅስቃሴ የጀመረበት ወቅት ስዩመ መለኮትነት መለያ ያደረገውና ከአርባ ዓመት በላይ የቆየው የዘውድ አገዛዝ ገበሬውን በጭሰኝነት ከፍተኛ ግብር በመጫንና በጉቦ በዘቀጠ የፍርድ ሥርዓት ተብትቦ የያዘበት ሰራተኛው በውጭ ኩባንያዎች ለአስከፊ ብዝበዛና ዘረኝነት የተጋለጠበት የአገሪቱም ሉዓላዊነት በጥያቄ ውስጥ የገባበትና ሴክተር ሪቪው የተባለው ትውልድ ገዳይ የትምህርት ፖሊሲ በሥራ ላይ እንዲውል የታቀደበት ሕዝብ በኑሮ ውድነት የሚሰቃይበት በርካታ ዜጎች በረሃብ የሚረግፉበት ብሔረተኛ እንቅስቃሴዎች ብቅ ብቅ ያሉበት ወዘተ ሁኔታ ሲሆን፣ በሌላ በኩል ደግሞ የዘውዱን አገዛዝ በመቃወም አርሶ አደሩና ሠራተኛው በተለይም የተማረው ክፍል አልገዛም ብሎ የተነሳበትና መሬት ላራሹ የድሃው ልጅ ይማር ለሠራተኛው የደሞዝ ጭማሪ ህዝባዊ መንግስት ይቋቋም ብሎ ድምጹን ያሰማበትና የአዲስ ሥርዓትና አስተዳደር ፍላጎት ያሮጌውን ሽረት የጠየቀበትና አገራችን የካቲትን ያረገዘችበት ወቅት ነበር። በ1966 ዓመተ ምህረት የካቲት ወር በኢትዮጵያ ውስጥ የተጀመረው ሁሉም የህብረተሰብ ክፍል የተሳተፈበት የሥርዓት ለውጥ እንቅስቃሴ በመላው የአገሪቱ ክፍል ሲፈነዳ ኢህአፓ እንደ ፖለቲካ ድርጅት ከተመሰረተ ገና 2 ዓመቱ ነበር። በወቅቱ በመላው የአገሪቱ ክፍል እንደ ሰደድ እሳት የተቀጣጠለው የለውጥ እንቅስቃሴ ኢህአፓን ከሞላ ጎደል በመላ አገሪቱ ከተሞች ቶሎ እንዲደራጅና እንዲጠናከር ረድቶታል። የኢህአፓ ልሳን የሆነችው ዴሞክራሲያም በወቅቱ የኢህአፓ ልሳን መሆኗ ሳይገለጽ እስከ ነሐሴ 1967 ዓመተ ምህረት ማለትም እስከ ፓርቲው እወጃ ነሐሴ 26 ድረስ ባለማቋረጥ በተከታታይ እንድትወጣ ተደርጓል። ዴሞክራሲያ አንቂ ብቻ ሳትሆን አደራጅም ለመሆን አገልግላለች። ዛሬም ይህንኑ ሚናዋን ሳታቋርጥ ቀጥላለች። ዴሞ በአገሪቱ ውስጥ የሚታዩትን አብይ ፖለቲካዊ፣ ኢኮኖሚያዊ፣ ማኅበራዊ ወዘተ ጥያቄዎችን እያነሳች የት ደርሰናል፣ ምንስ ይጠበቅብናል በሚሉና የአገራችንን መጻኢ ሁኔታዎች በመዳሰስ የኢትዮጵያ ሕዝብ ከአምባገነኖች ጭቆና ለመላቀቅ የሚያደርገውን ትግል አቅጣጫ በመጠቆም የበኩሏን ታሪካዊ ኃላፊነት ለመወጣት የምትሞክር የድርጅቱ ልሳን ነች። ራሱን ደርግ በሚል የሰየመውን ወታደራዊ አምባገነን አገዛዝ ጸደ ዴሞክራሲያዊ ገጽታዎች በማሳየት አምባገነናዊና ፋሽስታዊ ባህሪያት እንዳሉት በመግለጽ ሕዝቡ ያነሳቸውን የመሪል ላራሹ የዲሞክራሲና የህዝባዊ መንግስት ጥያቄዎችን በማብራራትና የትግል አቅጣጫ ሳታቋርጥ በመጠቆም ከፍተኛ ሚናን ተጫውታለች። ይህንኑ ታሪካዊ ሚና ዛሬም በቀጣይነት እየወጣች ትገኛለች። የአፓ መለያ ከሆኑ ጎላ ብለው የሚታወቁ ሴቶቹ መካከል በህዝብ ተወዳጅነቱ፣ ድርጅታዊ ነጻነቱ፣ መጪ ሁኔታዎችን አስቀድሞ በማየቱ በህዝብና ባገሩ ሉዓላዊነት የማይደራደር ወይም አይበገሪነቱን ወዘተ ማንሳት ይቻላል። በኢትዮጵያ አብዮት ሊከሰት እንደሚችል ቀደም ብሎ ማየቱ የካቲት አብዮት በጊዜያዊ ህዝባዊ መንግስት ካልተተካ የተደራጀው ኃይል የወታደሩ ክፍል የህዝቡን ስልጣን ሊነጥቅ እንደሚችል በአጽንኦት ማሳሰቡ ራሱን ጊዜያዊ ወታደራዊ አስተዳደር ደርግ በሚል ስልጣን የያዘው ወታደራዊ አገዛዝ ያራመደው የኢትዮጵያ ተቀደም ያለምንም ደም የሚለው መፈክር ህዝቡን ማዘናጊያ ከመሆን እንደማያልፍ ስልጣኑን በፈቃዱ እንደማይለቀና እንዲያውም አገሪቱ በፍጹማዊ የፈላጭ ቆራጭ ፋሽስታዊ አገዛዝ መዳፍ ስር ልትወድቅ እንደምትችል አስቀድሞ ማስጠንቀቁ ወታደራዊ አገዛዝ ባለቀለትም ጊዜ ህዋት በሚል ስም የሚንቀሳቀሰው የወያኔ ቡድን ስልጡን ቀይሮ ኢትዮጵያዊ ነኝ በሚል ወደ ስልጣን ከመጣ አገሪቱን በዘር ከፋፍሎ ልትወጣ ወደማትችል ቀውስ ሊከታት የሚችል ጸረ ኢትዮጵያ ከባድ ብሔረተኛ ቡድን መሆኑን አሳውቆ አገር ወዳድ ኃይሎች ሁሉ ይህን ለመከላከል በአንድነት መቆም እንዳለባቸው ማስጠንቀቁ የሚጠቀሱ ናቸው። ለኢትዮጵያ ህላዌ ለሀቀኛ ዲሞክራሲያዊ ስርዓት ያለውን በጎ ፍላጎትና ለዚህና ለሀገርም ሲባል ሊከፈል የሚገባ መስዋዕትነት ካለ በጊዜውና በቦታው በተግባር ለመክፈል ያለውን ዝግጁነትም ገላጭም ሆኖ እናገኛለን። እነሆ በአሁኑም ጊዜ ኢትዮጵያዊነትን እንደ ታክቲክ አስተጋብቶ ህዝብን በማዘናጋት የወያኔን ዘረኛ ስርዓት ለማዳን ወደ ስልጣን የመጣው አዲሱ ሹም አጼ ምኒልክ ቤተ መንግስት ከመሰየሙ አስቀድሞ ግለሰቡ የነበረውን ወያኔዊ ስርዓት እድሜ ለማራዘም በባዳን እንደታጨልን ማጋለጡና ህዝብ ሳይዘናጋ ትግሉን ቀጥሎ የሽግግር መንግስት እንዲቋቋም አበክሮ መምከሩ የፓርቲውን አስቀድሞ የማየት ባህሪ አመላካች መሆኑን መጥቀሱ አስፈላጊ ይመስለናል። እንደዚህ አይነተኛ የድርጅቱ ባህሪያት በኢሃፓ ዙሪያ ለተሰባሰቡና በአጠቃላይ ለወገንና ለሀገር ኩራት ቢሆኑም በዚያው ልክ ደግሞ የሀገር ውስጥ እባላባይ ክፍሎችና በተለይ አድርባይ ምሁራን አምባገነን አገዛዞች ባንድ በኩል እነዚህ ጸረ ህዝብ ክፍሎች በመጠቀም ጥቅማቸውን የሚያጋብሱ በአዳን ኃይላት በሌላ በኩል አስኪ ነው የሚሉትን ድርጅት ላለፉት 47 ዓመታት ለማፍረስ ያልሸረቡት ሴራ ያላጠመዱት ወጥመድ አልነበረም። ኢትዮጵያን ለማፍረስና የህዝቡን አንድነት ለማዳከም በተለይም አዲሱ ወጣት ትውልድ የሀፓን እውነተኛ ታሪክ እንዳይረዳ ለማድረግ በበሬ ወለደና በጥቁር ወተት ትንግርት ጨምሮ የሀፓ በኢትዮጵያ ህዝብ ዘንድ ያለውን ተቀባይነት ለማሳጣት ያላሰማሩት ጥላቻ ሰባኪ፣ የሐሰት ክስ ደርዳሪ፣ የብዕር ተቀጣሪ፣ የአንጃ ጫፋሪ፣ ምሁር ነኝ ባይ መሰሪ የለም ማለት ይቻላል። እነዚህ ያገርና የህዝብ ጠላቶች ያልተረዱት ነገር ቢኖር ይሃፓ ማለት እስራትና ሞት፣ ስደትና ግርፋት፣ ጊዜና ፈተና የማይነቀንቀው የዓላማ ጽናትን ስጋ ወደሙ ያደረገ የህዝብ ወገን መሆኑን ነው። ይሃፓን አገር ወዳድነትና ህዝብ አክባሪነት ለሚጠይቁና ለሚያጥላሉ ክፍሎች ያለን መልስ ዛሬም እንደ ትናንትናው የማያሻማ ግልጽ የሆነ ነው። ያገር ሉዓላዊነት ሲደፈር ፈተሲ ዛባ አምባገነኖች በህዝብ ጫንቃ ላይ ሲፈራረቁ የት ነበራችሁ? ሚናችሁስ ከነማን ጋር ነበር ነው መልሳችን። ኢያፓ ቆራጥና ጀግና ታጋዮችን በማሰባሰብ ለህዝብም ሆነ ለሀገር ክብርና ጥቅም የቆመና የታገለ ድርጅት በመሆኑ የህዝብ ወገኖች የሆኑ ይሳሱለታል፣ ይንከባከቡታል። ባንጻሩም ጸረ ህዝብና ጸረ ኢትዮጵያ የሆኑ ክፍሎች ሁሉ ሊያዳክሙትና ሊያጠፉት ተከታታይ ጥረቶችን ሲያደርጉ ቆይተዋል። እነዚህ የውስጥና የውጭ የህዝብ ጠላቶች ኢሃፓን ጨርሶ ለማጥፋት ባይቻላቸውም ለማዳከም እስከዛሬ ባላባራው ዘመቻቸው ያልፈነቀሉት ድንጋይ ያልቆፈሩት ጉድጓድ አለ ለማለት አይቻልም።
በያባ ላይ እስከ ዛሬ የዘመቱትን ክፍሎች ማንነት በጥልቀት ስንመረምር ሁሉም ለአቋማቸው በቂ ምክንያቶች እንዳሏቸው እንገነዘባለን። ባዳን ኃይሎች በተለይም ምዕራባውያንና አረቦቹ ያባ የኢትዮጵያ ነጻነትና ሉዓላዊነት ይከበር በማለቱና በጥቅም የማይገዛ በመሆኑ የኢትዮጵያን ድንበር የደፈሩትን ሱዳን፣ ሶማሊያ ወዘተ በጽናት በመቃወሙ በጠላትነት ፈርጀው በየፊናቸው አጥቅጣውታል። ያባ ኢትዮጵያ አገራዊ ሉዓላዊነት ይከበር በማለቱ በእኩልነት ላይ ለተመሰረተ የአገር አንድነት አቋም በመያዙና ጠባብ ብሔረተኞች አገር ለመገነጣጠል በህዝብ መካከል ጥላቻን ለመፍጠር የኢትዮጵያን ታሪክ በርዘው ህልውናዋን ለመሰረት ሲሞክሩ አይሆንም በማለቱ ከወያኔ እስከ ሻቢያ፣ ከኦነግ እስከ ምዕራብ ሶማሌ ነጻ አውጪ ግንባር በጠላትነት መድበው አብረው ወግተውታል፣ ታግለውታል፣ ሊያጠፉትም ጥረዋል። የተለያዩ ዓላማ ያላቸው የድርጅቱ ጠላቶች ያፓን ከውስጥ ለመከፋፈልና ለማዳከም ከውስጡ የበቀሉ እንክርዳዶችን እንደ መሳሪያ በመጠቀም ድርጅቱን ለማፍረስ ጥረት አድርገዋል። ዓላማችንን ቀይረን ቃል ኪዳናችንን አፍርሰን ለአምባገነኖች ለጉልበተኞች እንደደር በማለት በድርጅቱ ውስጥ አቋም ይዘው የተንቀሳቀሱትን ከሃዲያን ጃዎች አሻፈረኝ ስላላቸው ለጠላት ወዶ ገባ ሆነው ድርጅቱን አውግዘውታል፣ ከጠላትም ወግነው ዘምተውበታል። ያባ ትናንትም ሆነ ዛሬ የኢትዮጵያን ክብርና ሉዓላዊነት የህዝብን መብትና ጥቅም የሚደፍሩ የቅርብም ሆነ የሩቅ ጠላቶችን አምሮ ታግሏል። ትናንትና በህዝብ ላይ ተፈናጠው ሲፈልሉ የነበሩትን የስልጣን ጠመኞች ደሙን አፍስሶ እንደታገላቸው ሁሉ የዛሬዎቹንም ቅጥረኞችና ድርባዎች አምሮ ይታገላል። የኢህአፓን ህልውና ግድ የሚያደርገው የሀገርና የህዝብ ብሶት ነው። የኢህአፓ ዓላማና መሰረቱ የህዝብ መብትና ጥቅም ብቻ ነው። ኢትዮጵያ ከነ ህዝቧ ሳትከበርና ሳትታፈር የኢህአፓ ትግሉን መቼም ቢሆን መች አያቋርጥም። የኢህአፓን ስም ቀምቶ ለዘረኞች ለወያኔ በባለሟልነት በማደር ኢህአፓን ለማርከስ የሚደረጉ ጥረቶች ከንቱ ሆነው ይቀራሉ። ኢህአፓ ላይ ጠፋ አምባገነን ዘረኞች ወያኔዎችን በከንቱ አትልፉ ስንል አድርባይ ከፋፋዮችንም አትልከስከሱ፣ ያቀኛ ታጋዮችን ግር በአጠቃላይ አገርን በከንቱ አታርክሱ የምንለው ለዚህ ነው። የኢትዮጵያን አዲስ ዓመት መባቻ ወርሃ መስከረምን ስናከብር ሁሌም የምንዘክረው ያባ ለኢትዮጵያ ሕዝብ ሰንቆ የተነሳውን ብሩህ ተስፋና ለኢትዮጵያ ሕዝብ ብስራት የሆነውን የድርጅቱን ራዕይ በአደባባይ ያበሰረበት በመሆኑ ጭምር ነው። ያባ ሲመሰረት ቋንቋ፣ ሃይማኖትና ጾታን ሳይለዩ በኢትዮጵያዊነት የተሰባሰቡት የያባ አባላትና ደጋፊዎች ጭቆና በዝበዛና የግፍ አገዛዝን ከሚወዷት አገራቸው አስወግደው ፍትህ ርትዕ የሰፈነባት ሁሉም ዜጋ በእኩልነት የሚኖርባት ኢትዮጵያን እውን ለማድረግ ነበር የዛሬ 45 ዓመት በወርሃ መስከረም መጥቢያ ነሐሴ 26 ቀን 1967 ዓ.ም ራሱን ለኢትዮጵያ ሕዝብ ያስተዋወቀው ይፋ የወጣው። እነሆ ከተመሰረተ 47 ዓመት ይፋ ከወጣ ደግሞ 45 ዓመት የሞላው የእድሜ ባለጸጋና የትግል ተመክሮን ያካበተው ኢህአፓ ከተመሰረተበት ጊዜ አንስቶ የኢትዮጵያን ሕዝብ ጥቅምና አገራዊ ህላዊ የተፈታተኑ አገዛዞችን ላፍታም ሳያመነታ እየታገለ ዛሬም ለኢትዮጵያ ሕዝብ የገባውን የትግል ቃል ኪዳኑን ሳያጥፍ መከፈል የሚገባውን መስዋዕትነት እየከፈለ በጽናት ትግሉን የቀጠለ ኢትዮጵያዊ ድርጅት ነው። አሮጌው ዓመት አልፎ አዲሱ ሲተካ ዛሬም የኢትዮጵያ ሕዝብ በደሙ በዋጀው መስዋዕትነት የሚገባውን ክብርና ጸጋ ለመጎናጸፉ ብቻ ሳይሆን የነበረው ምኞትና ተስፋ ያደረገው የዘመናት ትግል ጩኸቱን በቀሙ በኢትዮጵያና ኢትዮጵያዊነት ስም በሚምሉና በሚነግዱ ዘረኛ ሸቃጮችና የባዕድ ቅጥረኞች ብሔራዊ ክብሩ ተደፍሮ የሥልጣን ባለቤትነቱን ተነጥቆ ራሱን በራሱ ለማስተዳደር የነበረው የፍትህ ጥማቱ ተጨናቅፎ ሀገሪቱ የዋይታና የሰቆቃ የልቅሶና የጽንፈኞች መበረቂያ በሆነችበት ሁኔታ ውስጥ መገኘታችን ነው። በወርሃ መስከረም በአዲሱ ዓመት ዛሬም እንዳዲስ ላፍታ ቆም ብለን ራሳችንን መጠየቅ ያለብን ቁም ነገር እንዳለ እንረዳለን። ለመሆኑ ይዘረኛ ከፋፋይና ጸራ አንድነት ኃይል ወያኔ እንዴት ኢትዮጵያን ለማዳከምና ለማፍረስ አደጋ ሆኖ ሊከሰት ቻለ የሚለውን መሰረታዊ ጥያቄ ነው። ወያኔ ለስልጣን ይበቃው ባንድ በኩል ፋሽስቱ መንግስቱ ባደረሰው እልቂትና ወታደራዊ ጡንቻውን በተገንጣዮች ላይ ሳይሆን እስከድሜ ማብቂያው ዴሞክራሲያዊ መንግስት በጠየቁ ክፍሎች ላይ በማሳረፉ ጦሩን በካድሬዎቹ ቁጥጥር ስር ማድረጉና አሉ የተባሉ ጀነራሎችን መግደሉ መሆኑን ይጠቅሷል። በዚህም የወታደሩ ሞራል በመዳከሙና ከአንድነት ኃይላት ጋር ህብረት መፍጠር እንደነበረበት ለመረዳት ቅንነቱን ማጣቱ ወዘተ የመሳሰሉትን ከብዙ በጥቂቱ ማንሳት ይቻላል። በሌላ በኩል ደግሞ አገር ወዳዱ ዜጋ ለደርግ በነበረው ጥላቻ ተዘናግቶ በውዥንብር ተጠምዶ ለወያኔ ሰለባ በመዳረጉ መሆኑ የሚካድ አይደለም። ዛሬም ለውጥ የለም ስንል ያለፈው እንዳይደገም ማለታችን ነው። የኢትዮጵያ ህዝብ ተቀመጥ በወንበሬ ተናገር በከንፈሬ ብሎ የሰየመው የራሱ የሆነ ህዝባዊ መንግስት አልመሰረተም፣ የስልጣኑ ባለቤት አልሆነም ማለታችን ነው። ዛሬም ጸጥታው፣ ጦሩና ቢሮክራሲው ወዘተ ሙሉ በሙሉ ባገዛዙ ቁጥጥር ስር ናቸው። ዛሬም አገራችን በሺዎች የሚቆጠሩ የፖለቲካና የህሊና እስረኞች ማጎሪያነቷ እንደቀጠለ ነው። ዛሬም ቁልፍ ቁልፍ የሆኑ የመንግስት ተቋማት ከወያኔ ቁጥጥር ወደ ኦህዴድ ኦዴፓ ተዛውረዋል። ዛሬም በነጻ ፕሬስ ስም ጽንፈኞች ተረኞቹ ተደራጅተው ሐሰትና ውዥንብር፣ ቂም በቀልና ጥላቻን በህዝብ መካከል ይነዛሉ። ሐቀኛ ዘጋቢዎችና የህዝብ ወገን ጋዜጠኞች ይዋከባሉ። ዛሬም ጭፍን የተረኝነት አድሎ መረኑን ለቋል። በነጻ ገበያ ኢኮኖሚ ስም የአገሪቱን ዋና ዋና ብሔራዊ የልማት ድርጅቶችን ሙሉ በሙሉ ወይም በከፊል ለመሸጥ አዲሱ ሹም የጌቶቹን የዓለም የገንዘብ ድርጅት የዓለም ባንክን ጥቅምና ፍላጎት ለማስጠበቅ የሚወስደው የተሳሳተ የኢኮኖሚ ውሳኔ የኢትዮጵያን ሉዓላዊነትና አገራዊ ጥቅም አደጋ ላይ ሊጥል የሚችል ነው። ህዝባዊ ተቋማት በሌሉበትና በህዝብ ተመርጦ ህዝባዊ ቁጥጥር የሚደረግበት መንግስት ባልተመሰረተበት አገዛዙ ከእግር ጥፍሩ እስከ ራስ ጸጉሩ በጎጥ በተተበተበበትና በሙስና በተዘፈቀበት ሁኔታ የኢትዮጵያ ህዝብ አንጡራ ሀብት የሆኑት እንደ አየር መንገድ፣ የኢትዮጵያ ቴሌኮሙኒኬሽንና የኢትዮጵያ ምድር ባቡር ወዘተ የመሳሰሉትን ለሽያጭ ማቅረብ አገርን ከማፍረስና በርካታ ዜጎችን ከስራ ገበታቸው አላቆ በስራ አጥነት ከመዳረግ ባለፈ ለኢትዮጵያ ህዝብ ሞት፣ ለባዕዳኑ ደግሞ ሰርግና ምላሽ ነው። የነሱ የአምባገነኖች ጥቅምና ፍላጎት ህዝብ ከሚለው ከሚፈልገው ጋር ጨርሶ አልገጥም እያለ በገሃድ እየተቃረነ አገር እየፈረሰች ባለችበት ሁኔታ ከፊት ለፊታችን የተጋረጠውን ድቅድቅ ጨለማ ብርሃን ነው ለማለት የተለመደውን የአፓርታይድ አገዛዝ ስልጣናቸውን ለማስቀጠል ደፋ ቀና ሲሉ ይታያል። ለዚህ እኩይ ድርጊታቸው የምዕራቡም ሆነ የአረቦች ድጋፍ አልተለያቸውም። የዛሬዎቹ ገዢዎች ሹሞች የህዝብን መፈክር ቀምተው አፍጦና ገጦ የቀጠለውን የዲሞክራሲያዊ አገዛዛቸውን የቃል ቅባ ቅዱስ እየቀቡ በኢትዮጵያና በኢትዮጵያዊነት ስም እየማሉና እየተገዘቱ እያወናበዱ እንዳሉ ለማየት አያዳግትም። እቅጩንም ለማወቅ ሩቅ ሳንሄድ የትላንቱን የራሳችንን የአምባገነኖቹ ታሪክ በበቂ የሚያስተምረን ስለሆነ ከሚነገረውና እየተፈጸመ ካለው በስተጀርባ መጋረጃውን ገልጠን የሹሙን ተግባርና ትክክለኛ ዓላማውን መመርመርና ማወቅ ይጠበቃል ብሎ ኢህአፓ በጽኑ ያምናል። ከውጭና ከውስጥ የተሰባሰቡት ጽንፈኞች ዓለም የመሰከረውን ታሪክ የመዘገበውን ሀቅ ደልዘውና አርክሰው ኢትዮጵያና ኢትዮጵያዊነት የፈጠራ ወሬ ነው በሚል ሊፍቁና የራሳቸውን የፈጠራ ታሪክ እንደ አኖሌው ሊያቆሙ አዲስ መልክዓ ምድር በመሳል ከአረቦቹና ከምዕራባውያኑ በተቸራቸው ዲናርና ዶላር ኢትዮጵያን እንደ ቅርጫ ሥጋ ቆራርጠው ሊከፋፍሏት አሰፍስፈዋል። ለብሔረሰቦች ጥያቄ መፍትሄው ልዩነትን ማራገብ፣ ድንበር ማካለልና አገር መሸንሸን ሳይሆን እኩልነትን አረጋግጦ በዚሁ መሠረት አንድነትን ማዳበር ሆኖ ሳለ ወያኔና ወያኔ ከፈቀፋቸው ጽንፈኞች መገንጠልን በማንገስ ከፈፈልን በማስቀደም አገርን ለማፍረስ እያደቡ ይገኛሉ። ኢትዮጵያን ለማካድ የጋራ ታሪክን ጉርጓድ ምሶ አፈር ማልበስ የገጠኞች ዋና ተልእኮ ነው። ትላንት ኢሳያስ አፈወርቅ ኤርትራ የምትባል አገር ጥንትም ነበረች፣ የኢትዮጵያ ቀኝ ግዛት ሆነች፣ ለኢትዮጵያ ባዕድ ነች ወዘተ እያሉ የቀባጠሩት አለምክንያት አልነበረም። ከጽንፈኞቹ መንደር እየሰማነውና እያየነው ያለነው የጸረ ምኒልክ ዘመቻም የራሱ የሆነ ዓላማ አለው። ይህም እርኩስ ዓላማ የጋራ ታሪክንና ኢትዮጵያን ለመካድና ለማፍረስ የሚደረግ ዘመቻ አካል ነው። በኢትዮጵያዊነታቸውም ነው ለኢትዮጵያ የተሰውትንና መከራ የተቀበሉትን የኦሮሞ ተወላጅ አርበኞች እንዳልነበሩ ተደርገው የሚቆጠሩት ወይም የሚወነጀሉት ለዚሁ አሳፋሪና አጸያፊ አገር የማፍረስ ዓላማ ነው። የኢትዮጵያ ህልውና ታሪክ የዘመቻ የጦርነት ታሪክ ሆኖ የቆየው ብዙ ቋንቋዎች የሚነገሩባት የበለጸገ የጥንታዊ ባህልና ሃይማኖቶች ባለጸጋ የሆነች አገር አንድነት ለማዳከም የራሳቸውን ለመጫን በከጀሉ የውስጥና የውጭ ኃይላት ጋር መዋደቅ ግዴታ ሆኖ ስለኖረ ጭምር ነው። አጼ ምኒልክ መላው ኢትዮጵያን በማስተባበር ታላቁን የአድዋ ድል በማስመዝገባቸው በጸረ ኢምፔሪያሊስትና በጸረ ቅኝ ግዛት ትግል ለኢትዮጵያውያን ብቻ ሳይሆን ለሁሉም የነጻነት ተዋጊና በተለይም ለመላው ጥቁር ሕዝብ አንድ ታላቅ ገድል አስመዝግበዋል። ለዘመናዊነትም ታላላቅ መሰረቶችን ጥለዋል። ይህን የጀግንነት ታሪክ እኛ ኢትዮጵያውያን ካላወደስነው ካላዘከርነው ማን ሊያወድሰውና ሊዘክረው ይችላል? አጼ ምኒልክ በዘመናቸው ኢትዮጵያ ወደ 20ኛው ምዕተ ዓመት የስልጣኔ ዘመን እንድትሸጋገር በፖለቲካው፣ በኢኮኖሚው፣ በማህበራዊውና በወታደራዊ ወዘተ ፈረንጆች ያደረጉትን የአገር ግንባታ ጥረት ሁሉ የዘመናችን ቀጥረኞችና ጽንፈኞች አርክሰውና ደምሰው አጼ ምኒልክን በወራሪነትና በቀኝ ገዥነት ሳይቀር መፈረጃቸው አገርን ለማፍረስ ታሪክን መሰረዝ በሚለው የባንዳ መርሃ ግብር ተከትለው ነው። ቅን ልቦናና አስተዋይ አእምሮ ያለው ዜጋ የኢትዮጵያን አመሰራረት ታሪክ ጉዳይ ከስሜትና ከጥላቻ ባሻገር ከዓለም ታሪክና የህብረተሰብ እድገት ሂደት እንዲሁም ከአገሮች አመሰራረት አንጻር ማየት አይሳነውም። አድጋዋል ሰልጥነዋል የሚባሉ የአውሮፓ አገሮችም ሆነ ሌሎች በዓለም ላይ ያሉ አገሮች ያለፉበትን ታሪክ መመርመርና መንገዱስ ምን ነበር ብሎ መጠየቅና የኛስ የተለየነውን ብሎ ማገናዘብ ተገቢና አስፈላጊም ነው። አዎ ጥፋት ተሰርቷል ቢባልስ ያሁኑ ትውልድ ለያኔው ጥፋት ተጠያቂና ዕዳ መክፈል አለበት? ስላለፈው በማላዘን ስልጣኔን ማግኘት እንደሚቻል አድርጎ በዛሬ መነጽር ያለፉ ድርጊቶችን እየቆፈሩ ታሪክን ማጨለም የምንመኘውን ሰላም፣ ብልጽግናና አንድነት ለማግኘት የሚያስችለን መንገድ ሊሆን አይችልም። የአገራችን ታሪክ መጻፍ ያለበት ቢሆንም ያልነበረን ድርጊት መደርደርና እውነተኛ ታሪኩን ሆን ብሎ ማፋለስ ዋጋ የሌለው ከመሆኑም በላይ ጎጂ ነው። ይልቅስ የሚያዋጣው ከትናንቱ ስህተት ተምሮ ለዛሬዎቹ ችግሮች መፍትሄ አሁን በደረስንበት መነጽር አሻግሮ በማየት ሚዛናዊ ግንዛቤን ማዳበር ነው። እንደተለመደው በአሁኑ ወቅት በስልጣን ላይ ያለው አገዛዝ በሕዝብ የተመረጥኩ ነኝ ብሎ ራሱን በራሱ ለመቀባትና ለማንገስ ራሱ መርጦ ራሱ ሸልሞ በሾመው የብሔራዊ ምርጫ ቦርድ አማካኝነት የተለመደውን የምርጫ ቧልት ይዞ ብቅ ብሏል። ይህ የኢትዮጵያን ሕዝብ ሬትሬት ያሰኘ የተለመደ ወያኔያዊ የማጭበርበሪያ ተውኔት ለኢትዮጵያ ሕዝብ በአዲስ ዓመት አዲስ ምዕራፍ የሚከፍት ሳይሆን ቀጣይ የስቃይና የመከራ አገዛዝን የሚያራዝም፣ ሕዝቡን ለበለጠ ስቃይና መከራ የሚዳርግ፣ አገራችንንም ለበለጠ አደጋ የሚጋብዝ ነው። እንደ ተለመደው የወያኔ ድራማ ወያኔ ከራሱ ጎጠኛ ከጎጠኛ ተወዳድሮ በአሸናፊነት ወጥቶ ያው ለ28 ዓመት እጅ ያለውን ጎጠኛ አገዛዝ በምርጫ ስም አቀናጅቶና በታማኝ ተቃዋሚዎቹ አሳጅቦ በፈጣሪዎቹ በባዕዳኑ ቡራኬውን ተቀብሎ አገዛዙን ለማስቀጠል ነው። ስለሆነም በቃኝ እምቢኝ ማለትን የረሳ ሕዝብ ሁሌም በጨቋኞች ይቀየዳልና በወያኔ ምርጫ ተገኝተን ለወያኔ የምርጫ ድራማ ተዋናይ አንሆንም ማለትና በምርጫው አለመሳተፍ የሚካሄደው ምርጫ የዘረኞችና የአምባገነኖች ሸፍጥ መሆኑን ማሳየት አገሩን ከሚወድና ባርነትን ከሚጸየፍ ዜጋ የሚጠበቅ ተግባር ነው። ከመለስና ከኃይለ ማርያም ከአብዮት አህመድና ከደብረ ጽዮን ከደመቀና ከመገርሳ መሃል ምረጡ መባል ምርጫ ለመሆኑን በገቢር ማሳየትና ቀልዱን አቁሙ ማለት ይገባል። አገርን ለማፍረስ ከተነሱ ጎጠኞች ጋር መተባበር አገርን የሚያፈርስ ሰነድ ላይ ፊርማን የማስቀመጥ ያህል ከባድ መሆኑንም ከልብ ያጤናል። ወያኔ ተመረጠ አልተመረጠ የራሱ ጉዳይ ቢሆንም ከራሱ ጋር ተወዳድሮ መመረጡ አይቀሬ ነውና የሱም ባልት ለራሱ ለወያኔ ተተልለት ልንታገለው ይገባል። አስቀድመን እንደተናገርነው ዛሬም እንደተናንተናው በስልጣን ላይ ያለው ያው ራሱ ዘረኛው ወያኔ ነው። ስልጫ ቀልቀሎ ቀልቀሎ ስልጫ የወያኔ ባለስልጣኖች ከአዲስ አበባ ወደ ትውልድ መንደራቸው ወደ መቀሌ አድዋና ሽሬ ቦታ ቀየሩ እንጂ ራሳቸውም ሆነ በጉዳይ አስፈጻሚዎቻቸው አማካኝነት ወያኔያዊ አጀንዳቸውን ማለትም ኢትዮጵያን የማተራመስ የማዳከምና የመበተን ዘረኛ ተልእኳቸውን ከመቼውም ጊዜ በለጠ እያፋጠኑ እያጧጧፉ ለመሆኑ ምስክር መቁጠር አይጠበቅብንም። ይሃባ ራሱን ለኢትዮጵያ ሕዝብ ይፋ የወጣበትን 47ኛ ዓመት ነሐሴ 26 2011 ሲዘክር በአዲስ ዓመት ብሩህ ተስፋን ሰንቆ ለኢትዮጵያ ሕዝብና ለሚወዳት እናት አገሩ ሲመሰረት የገባውን ቃል ኪዳን አድሶ ዛሬም እንደ ትላንትናው ዘረኛውን አምባገነን አገዛዝ ለማስወገድ የሚያደርገውን ሕዝባዊ ትግል በጽናት ለመቀጠል ቃል ይገባል። የኢትዮጵያም ስርየት ከባዕድ እንደማይገኝ አምነን ለሀገራችን እንታገል ስንልም ለግል ጥቅምና ዝና የሚደረገውን ለተገፋውና ለተበደለው ሕዝብ ፋይዳ የማይሰጠውን መወራጨት ሳይሆን በተግባር የሚደረገውን ትግል እንታገል ማለታችን ነው። ድርጅት ለትግል አብይ መሳሪያ ነው። አንድ ላይ ከቆምን ጠንካሮች ነን። ከተበታተን ግን እኛም ተዳክመን አገራችንንም ለበታኞች መንጋ አጋልጠን አገር አልባ እንዳንሆን እንተንከክ። በአገራችን ታሪክ እንደምናየው ስልጣን የሚጨበጡት ኃይላት የትናንቶቹም ሆኑ የዛሬዎቹ ህዝብን ተክተው ያናውቅልሃለን ብለው ምለውና ተገዝተው በህዝብ ስም መግዛት የመረጡ በመሆናቸው መሰረታዊ የሆኑ የአዲስ ስርዓት አዋላጅና የዴሞክራሲያዊ ስርዓት ግንባታ መሰረት የሚጥሉ ተቋማትን ህዝብ መክሮ ያጸደቀው ህገ መንግስት፣ ነጻና ገለልተኛ ምርጫ ቦርድ፣ ነጻ የፍትህ ስርዓት፣ ነጻ የመከላከያና የፖሊስ ኃይል፣ ነጻ ምርጫን፣ በነጻነት መደራጀትን፣ የተለየ ሐሳብ በነጻ መግለጽንና መሰል መሰረታዊ መብቶችን አምባገነኖች እንደ ጦር ይፈሯቸዋል። ወደ ህዝባዊና ዴሞክራሲያዊ ስርዓት መሸጋገር የሚቻለው ሁሉን ባሳተፈ የሽግግር ሂደት በመሆኑ ይህንንም ሆነ የአገራችንን ዘላቂ ሰላምና እድገት እውን ለማድረግ አምባገነኖችን ተደራጅተን እንታገላቸው። ኢትዮጵያ በሐቀኛ ልጆቿ እኩልነትና አንድነቷ ተጠብቆ እንድትቆም እንድትቀጥል ከተፈለገ ነገ የነጻነትና የመብት ጎህ ቀዶ እንዲንሰራፋ ከተመኘን የትናንትና ማጥ ውስጥ ገብተን መንቦጫረቅ አይኖርብንም። የዛሬውን አስከፊ ወያኔን መስለን በወያኔ ዘረኝነት ላይ የኛንም ዘረኝነት ወልደን ጠበን ዘቅጠን ለመታገል መቃጣት አይገባንም። በህዝባችን መከራ ስቃይና መስዋዕትነት ስንቶቹ የኢትዮጵያ ጀግና ልጆች ደማቸውን አፍሰው ባስገኙት ተመክሮ ተገብተን ተቃኝተንና ትምህርት ቀስመን ካለፈው ጸጋ የሆነውን ይዘን ክፉን አግለን በአዲስ ዓመት በአዲስ ተስፋ በአዲስ መሰረት በተሻለ መንገድ ነገን እውን ለማድረግ መጣር ይኖርብናል። አሮጌው ዓመት ሄዶ አዲሱ ሲተካ መስከረምም ሲጠባ ትግላችን ወያኔን በኦህዴድ ኦዴፓ እና ኦነግ ለመተካት ከሆነ በደመቀለድ ይሆናል። ትግላችን በተሻለ ግንዛቤ በጽኑ መሰረት ላይ ይቆም። ዴሞክራሲያዊት ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ለዘላለም ትኖር። በተባበረ ህዝባዊ ትግል የኢትዮጵያ ትንሣኤ እውን ይሆናል።
ቀድሞ ለፋሽን ፎር ያጎነበስን ዛሬ ለቆጠኞ እንበረከት የነጻነት ዋጋ ድንበር እስከዚያነ በዘርን አትመርቅ ግንባር ቅናሳየው ግንባር ቅናሳየው ግንባር ቅናሳየው ግንባር ቅናሳየው ግንባር ቅናሳየው ለመድብ ለፋሲ ቀድሞ የታገለ መቃይ ተፋላሚ ቀድሞ ያታገለ ህግ የበላይ ይሁን
ብለህ ያስተማርከው ሉዓላዊነት በቅርብ ያስከው ያገር ክብር መላሽ ይሃፋ እውነት ነው የህዝብ ተስፋ ነህ ግንባርክን አሳየ
ግንባርክን አሳየው